ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ የመቶ ቀን የሥራ አፈጻጸም
ኤምባሲ ውስጥ የብሔር የበላይነት በሚል የሚቀርበው ነገር ሐሰት ነው። ምናልባት ሊኖር ይችላል በሚል ግምት ለማናገር ፈልገው የሚያነሱ ሰዎች ካሉ መረጃውን በግልጽ ማቅረብ እንችላለን። የተሳሳተ ነው።
ጋዜጣዊ መግለጫ ሰጥተዋል። ይዘናቸዋል።
የሰው ልጅና ጨረቃ።
በነገራችን ላይ ያኔ አፖሎ 11 ስታርፍ ኢትዮጵያን ጊዜ የከለር ቴሌቪዥን የነበረ አይመስለኝም እና ያን ጊዜ በሬዲዮ ነበረ ብዙ ሰው የሚከታተለው። እኛም እንኳን ልጆች ሆነን ተከታትለናል። በጣም ዓለምን የመሰጠ ነገር ነው እና አንዳንድ ጊዜ በምድር ላይ ካለው ጭቅጭቅና ውዝግብ ለየት ያለ ሁኔታ እንደዚህ ሲፈጠር በዓለም ላይ ያሉት ሕዝቦች በሙሉ በአንድ ነገር ላይ አተኩረው ደስታ ሲሰማቸው በጣም ደስ ይላል።
የናሳው ሳይንቲስት እና የስራ ኃላፊ ዶክተር ብሩክ ላቀው ናቸው። አነጋግረናቸዋል።
እሁድ ሐምሌ 28 2011 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣
ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልን እኔም ሶሎሞን አባተ ነን።
እስከ ምሽቱ 4 ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
አስተልኝ እንደምናመሻችሁ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። በዩናይት ስቴትስ በ13 ሰዓታት ልዩነት ውስጥ ሁለት የተለያዩ ነፍሰ ገዳዮች በሁለት የተለያዩ አካባቢዎች የከፈቷቸው ተኩሶች 29 ሰዎች የተገደሉባቸውና ሌሎች በርካቶችን ለመቁሰል አደጋ የዳረጉ ጥቃቶች ባለሥልጣናትን ይህን መሰሉ እጅግ የከፉ ፍጅቶች መንስኤ ፍለጋ እንዲጠመዱ አድርገዋል። የብረት መከላከያ የጠለቀና ጥይት የታጨቀ ዝናር የታጠቀ አንድ ነፍሰ ገዳይ ትላንት ከእኩለ ሌሊት በኋላ በመካከለኛ ምዕራብ ዩናይት ስቴትሷ የዴይተን ከተማ ከአንድ ታዋቂ የምሽግ ክለብ ዘልቆ ከዚያ ከነበሩ ሰዎች ላይ ተኩስ በከፈተ ከአንዲት ደቂቃ ባነሰ ጊዜ ውስጥ በፖሊስ ጥይት ተመትቶ ተገደለ። ይሁን እንጂ በዚያች ቅጽበት ከከፈተው የሩምታ ተኩስ 9 ሰዎች ሲገደሉ በጽኑ የቆሰሉትን 4 ሰዎች ጨምሮ በአጠቃላይ 27 ሰዎችን አቁስሏል። ፖሊስ ሌላ ተባባሪ እንደሌለው የሚያምን መሆኑን ይፋ ቢያደርግም ለጥቃቱ መንስኤ የሆነውን ግን እስካሁን ማረጋገጥ አልተቻለም። በተመሳሳይ ከ13 ሰዓታት በፊት ሜክሲኮን በምታዋስነው የዩናይት ስቴትሷ ኤልፓሶ ከተማ በዋልማርት ግዙፍ የሸቀጥ መደብር አንድ ነፍሰ ገዳይ በከፈተው ተኩስ 20 ሰዎች ሲገደሉ ሌሎች 26 መቁሰላቸው ተዘግበዋል። አሁን ማምሻውን እዚህ ስቱዲዮ ከደረሰን የደረሰን ዜና ላስቀድም። ዛሬ በጅጅጋ የህዝብ ለህዝብ ውይይት ተካሄደ። አዲስ ቸኮል ከስፍራው የጠናቀረውን ዘገባ አድርሶናል።
ከአንድ ዓመት በፊት በተደጋጋሚ ግጭቶች ሲገቡ የነበሩትና ከሁለቱም ወገን 1 ሚሊዮን ንጹሐን ተፈናቅለውበት የነበሩት የሶማሌና ኦሮሚያ ክልል አመራሮችና ህዝቦች የጋራ መድረክ በጅጅጋ ከተማ አካሂደዋል። ከዚህ በፊትም በፖለቲካ ሻጥር ነበር ሁለቱ ህዝቦች ወደ ግጭት ገብተው የነበሩት ያሉት የሶማሌ ክልል ምክትል ፕሬዚዳንት አቶ ሙስጠፌ፣ ወደፊትም ተራይ ግጭቶችና መሰል አለመግባባቶች ወደ ግጭት በማያስገባ መልኩ መፈታት አለባቸው ብለዋል።
ዛሬ ያገኘነውን ሰላም ለማጠንከር ሌላ ስራ አያስፈልግም ማለት አይደለም። አሁንም ቢሆን የሁለቱ ህዝቦች ጉርብትና ከ1400 ኪሎ ሜትር በላይ ስለሆነ አልፎ አልፎ በሚነሱ ይገባኛል የውሃ የግጦሽ ጉዳዮች የሚነሱ መጠነኛ ግጭቶችን በተለመደው በዘመናት ስንፈታ እንደነበረው በሽማግሌ በመንግስት አካላት መፍታት አለብን እንጂ ጠላት ወይም ሌሎች አላማ ያላቸው ኃይሎች ገብተው እንደገና ወደዛ አይነት ነገር እንዳያስገቡ በአመራር ከአመራር ጀምሮ ከሀገር ሽማግሌ የሃይማኖት መሪዎች በሁሉም በቁርጠኝነት ሁላችንም መስራት አለብን የሚል እምነት አለኝ። ይህን ለማሳሰብ ይወዳሉ።
የኦሮሞ ዘመናዊ የነጻነትና የእኩልነት ትግል በዋናነት በሶማሌ ይደገፍ እንደነበር ያወሱት የኦሮሚያ ምክትል ፕሬዚዳንት አቶ ሽመልስ አብዲሳ በበኩላቸው የአሁኗ ፌዴራላዊት ኢትዮጵያ ለሁሉም እኩል እድል የምትሰጥ እንድትሆን ማድረግ ይገባል ብለዋል።
ፌዴሬሽን አሁን ያለው ፌዴራሊዝም እውነተኛ ፌዴራሊዝም እንዲሆን በፌዴራል ስርዓት ውስጥ የሆኑ አካላቶች ብቻ የሚካፈሉበት፣ እነሱ ብቻ የሚወከሉበት፣ በስልጣን ብቻ ሳይሆን በስራ ክፍፍል ሁሉን ኢትዮጵያውያን የምትመስል ኢትዮጵያን ለመፍጠር የፌደራል ስቴት ለመፍጠር ሁሉም በውስጧ እኩል ውክልና ያለው እኩል እሱን የሚመስል ነገር በውስጡን እንዲኖር የማድረግ ኃላፊነት አለበት። አንዳንዶች በስመ ፌደራሊዝም በክልል ብቻ አጥረው ሊያኖሩን ይፈልጋሉ። ይሄን መፍቀድ አይገባንም። ከክልል በላይ በፌደራል ደረጃ ሶማሌ መሳተፍ አለበት፣ አፋር መሳተፍ አለበት፣ ጋምቤላ መሳተፍ አለበት፣ ሐረሪ መሳተፍ አለበት፣ ቤንሻንጉል መሳተፍ አለበት፣ ደቡብ ሁሉም፣ አማራው፣ ትግራይ ሁሉም እኩል መሳተፍ አለበት።
የጎሳ መሪዎችና ባገዳዎችም የፖለቲካ ነጋዴዎች ግጭት ውስጥ ከተውን ቆይተዋል። አሁን የምራፍ ስለተሻገርን የጋራ ጠላታችን የሆነው ድህነት ላይ ማተኮር አለብን ብለዋል። ሁለቱ የክልል ርዕሰ መስተዳድሮች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሰላም ላበረከቱት አስተዋጽኦ ሽልማት ተበርክቶላቸዋል። በነገው ፕሮግራማችን ዝርዝር ዘገባ የምናቀርብ ይሆናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የሱዳን ወታደራዊ የሽግግር ሸንጎና የተቃዋሚ ህብረት መሪዎች ስልጣን ለመጋራት የደረሱበትን ስምምነት በፊርማቸው አጸደቁ። ሁለቱ ወገኖች ህገ መንግስታዊ ሰነድ የፊታችን ነሐሴ 11 ለመፈራረም ስምምነት ላይ ደርሰዋል። በተከታዩም ቀናት ቀጣዩ ብሔራዊ ምርጫ እስከሚካሄድበት የዛሬ 3 ዓመት ድረስ ያቺን አገር የሚመራው ሁሉን አቀፍ ምክር ቤት ማንነት ይፋ ይደረጋል ተብሎ ይጠበቃል። ከዚያ 3 ቀናት በኋላም ነሐሴ 14 አዲሱ ጠቅላይ ሚኒስትር ይሰየሙና በስምንት ቀናት ውስጥ በተራቸው ካቢኔያቸውን ይሰይማሉ። ባለፈው ታህሳስ ወር የነዳጅ ዋጋ መጨመር ያቀጣጠለው ተቃውሞ በመጨረሻው ያቺን አገር ለረዥም ዘመን በጠንካራ መዳፍ ተጭነው የገዙትን ፕሬዚዳንት አልበሽርን በጦር ሰራዊቱ በኃይል ከስልጣን ቢያወርድም ወታደራዊ ኃይል ስልጣኑን ለሲቪል አስተዳደር እንዲያስረክብ የሚጠይቁ የእምቢተኝነት አድማዎች ሱዳንን ለበርካታ ወራት ሲንጠዋት መቆየቱ ይታወሳል። በመጨረሻም በሆንግ ኮንግ ለተከታታይ 9ኛ ሳምንት ባስቆጠረ የተቃውሞ ሰልፍ ዛሬ ማምሻውን በሁለት የተለያዩ የከተማይቱ አካባቢዎች የአድማ በታኝ ፖሊስን አስለቃሽ ጢስና ለመበተን የሚደረጉ ጥረቶች በመመከት አዲስ ታክቲኮችን ያስተዋወቁበትን ሰልፍ አደረጉ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። አሁን ወደ ምሽቱ ዝግጅት።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 28 2011 ዓ.ም ምሽት ፕሮግራም ነው።
ለእሁድ ማምሻችን መነሻ ሙዚቃ እንጋብዝ ሲሆን
አዎ፣ ሰለሞን እስቲ ወይ ዘንድሮ የተሰኘውን ከጃኖ ባንድ አባል የሆነው የዲበ ኩሉን ዜማ ሰምተን ተመልሰን እንምጣ።
ፍቅር አይነ ካውቀቶን ፍንደፎ ብዬ ነበር ባንደበቴ ድሮ ይኸው ዛሬ መውደዴ አፍንቆጦ ጉድ አረገኝ በሰው ዘንድሮ ያጣጣልኩት ፍቅር ካገኘኛ ባሮ አሁን ምን ላለው ካፌክሬ ተግቤ ያለው ፍቅሬ ተረትቻለው በለፈለፍ ተፍቻለው አሁን ምን ላለው ካፌክሬ ተግቤ ያለው ፍቅሬ ተረትቻለው
ዲበ ኩሉን ለዜማው እናመሰግናለን። ቆንጆ ዜማ ነበረ። መከራከር እንልመድ።
የማሸነፍ ጥበብ የመማርም መንገድ ነውና
በመሰረቱ ክርክር ማለት በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው ማምነው።
ከጅማ ዩኒቨርሲቲ ተማሪዎችን ከነ መምህራቸው ይዘናቸዋል። አሁን ወደ መጀመሪያው ቅንብር እንዝለቅ።
የኢትዮጵያ አምባሳደር በአሜሪካ
የኢትዮጵያን ተጠቃሚነት በአሜሪካ ገበያና በዓለም አቀፍ መድረኮች ለማስፋፋትና ውጭ ባሉ ኢትዮጵያውያንና ትውልደ ኢትዮጵያ መካከል መግባባትን ለማጠናከር እየሰሩ መቆየታቸውን በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ አስታውቀዋል። አምባሳደሩ ለያዙት ቦታ ከተሾሙ አንስቶ ባለፉት 100 ቀናት ያከናወኗቸውን ተግባራት ያሳወቁበትን ጋዜጣዊ መግለጫ በኤምባሲው ጽሕፈት ቤት ውስጥ ሰጥተዋል። ሰለሞን አባተ ተገኝቶ ነበር።
አምባሳደር ፍጹም አረጋ መግለጫቸውን ያቀረቡት በሶስት ዘርፎች ከፍለው ሲሆን የመጀመሪያው የኢትዮጵያና የዩናይትድ ስቴትስ ዲፕሎማሲያዊ ግንኙነት በለውጡ መንፈስ እንዲጠናከር፣ መግባባትና ግልጽነት እንዲፈጠር ሲሰሩ መቆየታቸውን ተናግረዋል።
ከዋይት ሀውስ ጋር፣ ከስቴት ዲፓርትመንት ጋር፣ ከዲሲ ሜሮ ኦፊስ እና ከሌሎች የተወሰኑ ከተሞች ከንቲባዎች ጋር በመገናኘት በኢትዮጵያ ውስጥ እየተካሄደ ያለው የፖለቲካና የኢኮኖሚ ሪፎርም ምንነትና ይህ ያለውን የሁለቱን ሀገሮች ግንኙነት በማጠናከር ረገድ ያለውን አበርክቶ ለመግለጽ ጥረት አድርገናል። በአሜሪካ መንግስት በኩልም የተገኘው ምላሽ ለውጡ ቀጣይ እድገት ለማምጣት ጥሩ እንደሆነና በቀጣይም ለውጡ እንዲጠናከር ማድረግ ላይ የበኩላቸውን እገዛ እንደሚያደርጉ ያረጋገጡበት ሁኔታ ነው። በእኛም በኩል የተጀመረው ለውጥ ኢንስቲትዩሽናል የሆነ ወይም ደግሞ በተለያዩ ዘላቂነትን ሊያረጋግጡ በሚችሉ ሁኔታዎች ላይ ማድረግ እንድንችል ለምሳሌ ከኮንግረስ እንዲሁም ከሴኔት የተለያዩ አካላት ጋር በመገናኘት ሪዞሉሽን ድራፍት በማድረግ ተጨማሪ የፋይናንስ ድጋፍ ሊገኝበት የሚችለውን ሁኔታ እያመቻቸ እንገኛለን። ስለዚህ በአጠቃላይ ከሁለትዮሽ ግንኙነት ጋር በተያያዘ የነበረው ሁኔታ በአመርቂ ሁኔታ ላይ እየሄደ ነው። ይህም መጀመሪያ ክሬዲንሻል በማቅረብበት ጊዜ ከፕሬዚዳንት ትራምፕ ጋር፣ ከዛም በተለያዩ አጋጣሚዎች ከሌሎች መሪዎች አመራሮች ጋር ይህንን አስተያየታቸውን የገለጹበት ሁኔታ አለ።
ሁለተኛ ዘርፍ ብለው አምባሳደር ፍጹም ያነሱት በትውልደ ኢትዮጵያ ግዩራን መካከል እየተሰራ ነው ያሉት ተግባር ትውልደ ኢትዮጵያ እርስ በራሳቸው እንዲግባቡ ከማድረግ አንስቶ ኢትዮጵያ ውስጥ እየተካሄዱ ባሉ የለውጥና የእድገት እንቅስቃሴዎች ውስጥ በስፋትና በንቃት እንዲሳተፉ ማድረግንም ያካተቱ እንደሆኑ አመልክተዋል።
ልክ የዛሬ ዓመት ጠቅላይ ሚኒስትር አብይ ወደ አሜሪካ በመምጣት በሶስት ግዛቶች ላይ ከዲያስፖራው ጋር ያደረጉት ግንኙነት አዲስ ምዕራፍ የከፈተ ነበር። ያንን ምዕራፍ ተከትሎ የተጀመረው መግባባት የበለጠ ተጠናክሮ እንዲሄድ ማድረግ በሚያስችሉ ጉዳዮች ላይ ህብረተሰቡ ያላቸውን ጥያቄዎች ለማድመጥ በተለያዩ ከተሞች ባለፉት 100 ቀናት ከ20 በላይ የሆኑ ኮሚኒቲውን የሚመለከቱ መድረኮች እንዲፈጠሩ አድርገናል። በዚህ መሰረት በሚኒያፖሊስ እና በካሊፎርኒያ ከሚገኙ እንዲሁም በኒውዮርክ ከሚገኙ ሚስዮን አባሎቻችን ጋር በጋራ በመሆን በሚኒሶታ፣ በካሊፎርኒያ፣ በናቫዳ፣ በቴክሳስ፣ ዋሽንግተን ዲሲ ጨምሮ በ10 ከተሞች ውስጥ ህብረተሰቡን ያሳተፉ ውይይቶችን አካሄደናል። በውይይቶች ላይ እንደመነሻ የሆኑ የሪፎርም አፕዴቶች ወይም ለውጡ የሚገኝበትን ሁኔታዎች ተጨባጭ ወቅታዊ ሁኔታ የማቅረብ እና ከዛ በመነሳት ህብረተሰቡ ያላቸውን ጥያቄዎች እንዲያነሱ እድል በመስጠት ወዲያውኑ ምላሽ ሊሰጥ የሚችላቸውን ምላሽ በመስጠት ጊዜ የሚጠይቁትን ደግሞ ተጨማሪ ጊዜ ወስደን ወደ አገር ቤት የሚላኩትን ደግሞ ወደ አገር ቤት በመላክ ምላሽ የሚያገኙበትን ሁኔታ ሰርተናል። ይህን ስራ በቀጣይ ማጠናከር የሚቀጥል ይሆናል ማለት ነው። ሌላው ከዲያስፖራ ውስጥ ሊነሳ የሚችለው አሜሪካ ከሚገኙ ወገኖቻችን ጋር በመተባበር ግንኙነቱን ሊያጠናክር የሚችል የበለጠ ሊያጠናክሩ የሚችሉ ስራዎችን በተለይ ደግሞ ራሳቸውን ችለው መድረክ የሚያዘጋጁ በተለያየ ጥሪ ያለን ብለው የሚያስቧቸው ዘርፎች ላይ ኢትዮጵያ ውስጥ የሚገኙ የህብረተሰብ ክፍሎችን ለመደገፍ የተነሳሱ እንዲሁም ደግሞ እዚህ ያለውን ዳያስፖራ በማግኘት ለመደገፍ በሚሰሩ አካላት ላይ በቅርብ ድጋፋችንን በመስጠት ለምሳሌ እዚህ አዳራሻችንን ክፍት በማድረግ እኛም በመገኘት በጋራ እንዲዘጋጅ በማድረግ እንዲሁም ደግሞ ለምሳሌ ሲልቨር ስፕሪንግ ላይ ኮሚኒቲው ጋር በመሆን ፍቅር ንሩት በሚል ሩጫ በማዘጋጀት ከዛም አልፎ ኢትዮራን የሴ ታላቅ ሩጫ በዋሽንግተን ዲሲ ሊካሄድ በማድረግ ከአፍሪካ ህብረትና ከዋሽንግተን ዲሲ ከንቲባ ጽህፈት ቤት ጋር በጋራ በመስራት ከአዲስ አበባም ከኢትዮጵያም ጭምር በርካታ አትሌቶችና ከአሜሪካ ከሁሉም ግዛቶች የቀድሞ አትሌቶች እንዲገኙ በጋራ በመስራት የደመቀ ፍቅርን አንድነትን የሚያጠናክር መድረክ እንዲካሄድ የተደረገበት ሁኔታ አለ። ይህም ለማቀራረቡ ትልቅ አስተዋጽኦ እንደነበረው ነው ያየነው። ሌላ የዲያስፖራ ወገኖቻችን ሀገራቸው ላይ ከትምህርት ጋር ከጤና ጋር እንዲሁም ከስልጠና ጋር በተያያዘ ራሳቸው ወደዛ በመንቀሳቀስም ሆነ እዚሁ ሀገር ውስጥ ሆነው ድጋፍ ሊያደርጉ የሚችሉበትን ቁሳቁስ በመላክ ሊሆን ይችላል። ለምሳሌ ነፃ መድኃኒቶችን፣ የሕክምና ቁሳቁሶችን የመሳሰሉ በመላክም ጭምር ድጋፋቸውን አጠናክረው እንዲቀጥሉ ከዩኒቨርሲቲዎች ጋራ ከቲቺንግ ሆስፒታሎች ጋራ ትብብርና ትስስር እንዲፈጠር ለማድረግ የሰራንባቸው ሁኔታዎች አሉ። እንዲሁም ከተለያዩ የሃይማኖት አካላት ጋር በጋራ በነበሩ መድረኮች ላይ ሁሉ እንዲገኙና ተከታዮቻቸውን በመምከርም መንገድ በማሳየትም ጭምር እንዲደግፏቸው ያላቸውን መልእክት እንዲያስተላልፉ ማድረግ የሰራናቸው ስራዎች አሉ። ከአሁን ቀደም ጠቅላይ ሚኒስትር አብይ ወደዚህ በመጡበት ጊዜ በሃይማኖቶች መካከል የነበረውን ልዩነት ለመፍታት የተሰራው ስራ ውጤታማ ስራ እየሆነ እንደሆነ በቅርብ በስቴት ዲፓርትመንት በነበረን ዓለም አቀፍ ጉባኤ ላይም የገለጽንበት ሁኔታ አለ። ለምሳሌ ከዲያስፖራ ጋር ተያይዞ እዚሁ ለመጀመሪያ ጊዜ የተካሄዱ ፕሮግራሞች ነበሩ። የኢፍጣር ፕሮግራም በኤምባሲ ውስጥ ሲዘጋጅ የመጀመሪያው ነው። ልክ እንደዚህ ሁሉ የመጀመሪያው የሚባሉ በርካታ መድረኮች እንዲካሄዱ ተደርጓል። ከአሁን በፊት ኤምባሲ ውስጥ በተለያዩ የራሳቸው ምክንያቶች ሳይገቡ በነበራቸው የፖለቲካ አመለካከት ወይም ሌሎች ምክንያቶች ተገልለው የነበሩ ኤምባሲያቸው መጥተው አገልግሎት በማግኘት ያላቸውን ሀሳብ መልካም ምኞት በማካፈል ኤምባሲያችን የሁላችን መሆኑን በዚህ አጋጣሚ ያስመሰከርንበት ነው። በመልካም ጊዜ ብቻም ሳይሆን ከፍተኛ ሀዘን በደረሰብን ጊዜም ቢሆን ከህዝባችን ጋር በመሆን ከሃይማኖት አባቶች ጋር በመሆን በባህላችን መሰረት በጋራ እርስ በርስ የተጽናናንበት አገር ቤት ያለውንም ለማጽናናት በጋራ የሰራንበት ሁኔታ አለ። ይህም ደግሞ በራሱ በመልካም ጊዜ ብቻ ሳይሆን በክፉ ጊዜም ተቀራርበን የምንሄድበት ሁኔታ እንዳለ የሚያሳይ ነው። ከዛም አልፎ አንዳንድ ጊዜ ወጣ ያሉ ነገሮች አሉ ብለው ሲያምኑ፣ የተለየ አመለካከት አለን ብለው ሲያምኑ በሰላማዊ ሰልፍ ሀሳባቸውን ለመግለጽ በድጋፍም ይሁን በተቃውሞ የተገለጸበት ሁኔታ አለ። ከዚህ ጋር ተያይዞ በድጋፍ ወይም በተቃውሞ ሲገለጽ ሀሳብን በነፃነት የመግለጽ መብትም ቢሆን ሌላውን ግን መብት ሌላውን በሚያስቀይም መንገድ የሌላውን ሞራል በሚነካ መንገድ ሌላውን በመዝለፍ መንገድ በሚሄድበት ሰዓት ግንኙነቱን የሚያሻክር የሌላውን መብት የሚነካ በመሆኑ እንዲህ አይነት ያልተገቡ ተግባራት ከፍተኛ ጥንቃቄ መደረግ ይኖርበታል። ሌላው እኛ ላይ እንዲያደርግብን የማንፈልጋቸውን ነገሮች ሌሎች ላይ ከማድረግ መቆጠብ ተገቢ ነው። ዲሞክራሲያችን እንዲያብብ ከሆነ ስር እንዲሰድ ከሆነ እንድንደማመጥ ከሆነ ስሜት ቀስቃሽ የሆኑ ሌላውን የሚያስቆጡ ማናቸውንም ነገሮች ከማድረግ መቆጠብ ለራስ ነው። ስለዚህ የመናገር ነጻነትን ለሕግ ብቻ ብለን ሳይሆን በሕግም ከሄደን የመናገር ነጻነት ገደባል። ገደቡ ወደ ሌሎች መብት ጥሰት ላይ ሲሄድ ነው። ይሄ በዩኤን ኮንቬንሽንም ጭምር የተረጋገጠ ነው። ግን ደግሞ ከሕጉም በላይ ለመቀራረብ የሚያስብ ሰው የሚያቀርብበትን መንገድ የሌላውን ሞራል በሚነካና ስሜቱን በሚያስቆጣ መንገድ በሚሆንበት ሰዓት ማቀራረቡ ቀርቶ የማራራቅ ሁኔታ ነው የሚፈጠረው። ይሄ ደግሞ ለአገራችን ይበጃል። በተለይ ከዳያስፖራ ደግሞ እንዳይን ነገር ሲታይ በሰለጠነና መቻቻል ባለበት ህብረተሰብ ውስጥ ያለ የዳያስፖራ ኮሚኒቲ ይህንን የሚያቀራርብ ነገር ወይም ደግሞ ሀሳብ ላይ ብቻ አተኩሮ የሚደረግን የዲሞክራሲ ባህል እያወቀ ከዛ ወጣ ያለ ነገር በሚያደርግበት ሰዓት ባለበት ማህበረሰብ ውስጥ ሊይዘው የሚገባውን ነገር እንዳልያዘና ይበልጥ ሊያቀራርብ የሚችለውን ነገር እንዳላደረገ የሚያሳይ ስለሆነ ለወደፊቱ መታረም ይኖርበታል ማለት ነው።
ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች፣ የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ንዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር።
ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋር በመተባበር ሜይ 15ና 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ከሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ ኮንፈረንስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረም። ከፎረሙ ቀጥሎ በኤምባሲያችን በግሩፕም በግልም እየመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዚዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከ8 ሰው በላይ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል፣ ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልን ያለፈው። ሌላው ኢትዮጵያ አባል የሆነችበት አገዋል ወይም ደግሞ የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን ድል በተመለከተ የበለጠ ተጠቃሚ ለመሆን የሚችልባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞችን ሊያስገኙ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቯር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው 6 ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው 100 ቀናት እንቅስቃሴ ወደ ኮሚኒቲ ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው ሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከሱ ጋር በአቻ በተዘጋጁ ለምሳሌ ከዳያስፖራ ትረስት ፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር ኢትዮጵያ ቀን ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ፣ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትም ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለ ነው የሚል እምነት አለን። አገር ቤት የሚካሄዱ የተለያዩ ልማት ስራዎችንም ለምሳሌ ችግኝ ተከላውንም በተለያዩ ነገሮች በማጀብ የመደገፍ ገንዘብ እዚህ ተዋጥቶ እንዲሄድ የማድረግ ስራ ለምሳሌ ኢንቨስቲው አድርጓል። ሌሎች በራሳቸው ተነሳሽነት ይህን እንዲያደርጉ ጥሪ አድርገናል፣ ቅስቀሳ አድርገናል። ይሄ ቀጣይነት እንዲኖረውም እንሰራለን። የዳያስፖራ ትራስት ፈንዱ በአንድ ወር ጊዜ ውስጥ ከ$1 ሚሊዮን በላይ ጭማሪ ያሳይበት ሁኔታ አለ። ምንም እንኳን ዳያስፖራው አለው ከሚባለው አቅም አንጻር የሚጠበቀውን ያህል እንዳልተገኘ በተለያዩ ሁኔታዎች ተገለጸ ቢሆንም ግን አሁንም ዳያስፖራው ከክፍያ ጋር በተያያዘ ያሉ ሁለቶች እንዳሉ የሚያነሳው አለ። በክሬዲት ካርድ ብቻ የሚሰበሰብ መሆኑ ሌሎች አማራጮችንም በመጠቀም ይህንን ማስፋት እንደሚቻል ሌላው ማሳያ ነው። በአሁኑ ሰዓት ወደ $5 ሚሊዮን እየተጠጋ ነው። በቅርቡ ደግሞ የዲያስፖራ ትረስት ፈንድ ቦርዱ መሰየሙ ቦርዱ ደግሞ የ4 ሚሊዮን ፕሮጀክቶች ይፋ ማድረጉ እነዚህን ተከትሎ ከፍተኛ የሆነ መነሳሳት ይፈጠራል ብለን እናስባለን። ከዚህ በኋላም አሁን ያገኘናቸውን ልምዶች ይዘን የበለጠ አጠናክረን እንሄዳለን። በዲያስፖራ ኢንጌጅመንትም ከሚዲያ ጋር ያለንም ኢንጌጅመንት እንዲሁም ደግሞ ከመንግስት ጋር ከተለያዩ የመንግስት አካላት ጋር ያለን ኢንጌጅመንት አጠናክረን እንሄዳለን። በስቴቶች በምናደርጋቸው እንቅስቃሴዎች የስቴት ገቨርነሮቹ፣ የከተሞች ከንቲባዎቹ ለዳያስፖራ ኮሚኒቲ ተገቢ የሆነ ድጋፍ እንዲያደርጉ ስንጠይቅ ነበር። ከዚህ በኋላ አጠናክረን በመቀጠል የጋራ ተጠቃሚነትን አጠናክረን የምንሰራ ይሆናል።
ኤምባሲው በመላ ዩናይትድ ስቴትስ ባሉ ብዙ ከተሞች ውስጥ አከናውኗል ያሏቸውን የጋራ ስራዎች፣ የኢትዮጵያውያን መድረኮች፣ ከከተሞች ከንቲባዎች ጋር የተደረጉ ንግግሮችና በቅንጅት የተካሄዱ ክንዋኔዎችን ዘርዝረዋል። አምባሳደር ፍጹም የቢዝነስ ዲፕሎማሲ ብለው ባነሱት ሶስተኛው ዘርፍ ማብራሪያቸውን የጀመሩት ባለፈው ግንቦት መጀመሪያ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተዘጋጅቶ ከተካሄደ ዩናይትድ ስቴትስ ከዓለም ሀገሮች አንዱን መርጣ በመዋዕለ ንዋይና እድገት ጉዳዮች ላይ ከምትመክርበት መድረክ ነበር።
ኢትዮጵያ ለመጀመሪያ ጊዜ ከስቴት ዲፓርትመንት ጋር በመተባበር ሜይ 15ና 16 ዋሽንግተን ዲሲ ላይ በጣም የተሳካ የሚባል ከሀገር ቤትም ከፍተኛ አመራሮች ጭምር ተገኝተውበት ትልቅ የቢዝነስ እና ኢንቨስትመንት ፎረም ማካሄድ ችለናል። ይህ ፎረም እዚህ ብቻ አልቀረም። ከፎረሙ ቀጥሎ በኤምባሲያችን በግሩፕም በግልም የመጡ ቀጣይ ምን አይነት ስራ ላይ ሊሰሩ እንደሚችሉ የተለያዩ ምክክሮች የተደረገበትና ከዛም አልፎ አዲስ አበባ ጭምር በመጓዝ ከፕሬዚዳንታችንና ከሌሎች ከፍተኛ አመራሮች ጋር በመገናኘት የተጀመረውን ስራ ለማጠናከር ወደ ቀጣይ የኢንቨስትመንት የንግድ ስራዎች ለመግባት የተለያዩ ስራዎች ተሰርተዋል። በሁለተኛ ደረጃ ኮርፖሬት ካውንስል ፎር አፍሪካ ከሚባል በአፍሪካ ላይ ትኩረት አድርጎ ንግድና ኢንቨስትመንት ላይ የሚሰራ ማህበር ጋር እንደዚሁ በጋራ የተለያዩ አባላቶቻቸውና አፍሪካ ላይ ኢትዮጵያ ላይ ኢንቨስት ለማድረግ ፍላጎት ያላቸውን አካላት ለይቶ ባዘጋጁ ጉባኤ ላይ በመገኘት እንዲሁም በአካል ቢሮም ጭምር እየመጡ የተለያዩ ውይይቶች ያካሄድንበት ሁኔታ አለ። በኤምባሲያችን በአንድ ቀን ውስጥ ከ8 ሰው በላይ ከጠዋቱ 4 ሰዓት እስከ ቀኑ 10 ሰዓት እየተዘዋወረ የቱሪዝም ማስተዋወቅ ፕሮግራም ፓስፖርት ዲሲ በሚባለው ያካሄድንበት ሁኔታ አለ። በወቅቱ አንዳንድ ሚዲያዎች ላይ ሁሉ የዘገቡበት ሁኔታ አለ። ያም የኢትዮጵያን ባህል፣ ቅርስ፣ ምስሎች በቪዲዮ በተለያዩ ሙዚቃዎች ለማስተዋወቅ መልካም እድል ፈጥሮልን ያለፈው። ሌላው ኢትዮጵያ አባል የሆነችበት አገዋን ወይም ደግሞ የአፍሪካ ግሮዝ ኦፖርቹኒቲ አክት ወይም የተወሰኑ የአፍሪካ ሀገሮች ወደ አሜሪካ ገበያ ከቦታና ታክስ ነጻ እቃዎቻቸውን የሚያስገቡበትን እድል በተመለከተ የበለጠ ተጠቃሚ ለመሆን የምንችልባቸው ከኢትዮጵያ ወደዚህ የበለጠ ኤክስፖርት መደረግ የሚችልበት ሁኔታ እንዲጠናከር የተዘጋጁ መድረኮች ነበሩ። በነዛ መድረኮች ላይ በንቃት በመሳተፍ እንዲሁም ተጨማሪ ጥቅሞችን ሊያስገኝ የሚችሉ ሁኔታዎችን በማድረግ በቅርበት የሰራንበት ሁኔታ አለ። ይሄ ጉባኤ በቅርብም ደግሞ በሚኒስቴሪያል ደረጃ ኮትዲቯር ላይ የሚካሄድ ይሆናል። እዛም የካንትሪ ስትራቴጂዎች የተዘጋጁ ቀርበው የቀረው 6 ዓመት እንዴት ውጤታማ በሆነ መንገድ ሊካሄድ ይችላል የሚለው ላይ ውይይት የሚደረግበት ይሆናል። ስለዚህ በአጠቃላይ የመጀመሪያው 100 ቀናት እንቅስቃሴ ወደ ኮሚኒቲ ወደ ዳያስፖራው ቀርበ ከዳያስፖራው ጋር ለመነጋገር በጣም ተስፋ ሰጪ የሆኑ ሁኔታዎች ነበሩ። ለመጀመሪያ ጊዜ በአትላንታ በተካሄደው ሰሜን አሜሪካ የስፖርት ፌዴሬሽን ጋር እንዲሁም ከሱ ጋር በአቻ በተዘጋጁ ለምሳሌ ከዳያስፖራ ትረስት ፈንድ ጋር ጋዜጠኞች ካዘጋጁት መድረክ ጋር የኢትዮጵያ ቀን ሌሎችም መድረኮች ጋር በመገኘት ከመንግስት ጋር በጋራ ማክበር የሚቻልበትን ሁኔታ መንግስት ተቀራርቦ ለመስራት ያለውን ዝግጁነት ያረጋገጥንበት ሁኔታ አለ። ስለዚህ ስንመዝነው በአጠቃላይ በኢትዮጵያና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት መንግስት ለመንግስት በጥሩ ሁኔታ ላይ እንደሚገኝ፣ ዳያስፖራውና አገር ቤት ያለው ዳያስፖራውና መንግስት በፊት የነበሩ ክፍተቶች መጥበብ የቻሉበት ልዩነት የሚመስሉ ነገሮችን በሰላማዊ መንገድ መስተናገድ የጀመሩበት አንዳንድ ድክመቶች ያየንበትም ቢሆን እነሱ ደግሞ በሂደት እንዲታረሙ ማሳሰቢያ እየሰጠን ያለንበት ሁኔታ ላይ እንገኛለን። ስለዚህ የበለጠ እየተቀራረብን ያለ ነው የሚል እምነት አለን። ሀገር ቤት የሚካሄዱ የተለያዩ ልማት ስራዎችንም ለምሳሌ ችግኝ ተከላውንም በተለያዩ ነገሮች በማጀብ የመደገፍ ገንዘብ እዚህ ተዋቶ እንዲሄድ የማድረግ ስራ ለምሳሌ ዩኒቨርሲቲው አድርጓል። ሌሎች በራሳቸው ተነሳሽነት ይህን እንዲያደርጉ ጥሪ አድርገናል፣ ቅስቀሳ አድርገናል። ይሄ ቀጣይነት እንዲኖረውም እንሰራለን። የዲያስፖራ ትራስት ፈንዱ በአንድ ወር ጊዜ ውስጥ ከ1 ሚሊዮን ዶላር በላይ ጭማሪ ያሳየበት ሁኔታ አለ። ምንም እንኳን ዲያስፖራው አለው ከሚባለው አቅም አንጻር የሚጠበቀውን ያህል እንዳልተገኘ በተለያዩ ሁኔታው ተገለጸ ቢሆንም ግን አሁንም ዲያስፖራው ከክፍያ ጋር በተያያዘ ያሉ ጉድለቶች እንዳሉ የሚያነሳው አለ። በክሬዲት ካርድ ብቻ የሚሰበሰብ መሆኑ ሌሎች አማራጮችንም በመጠቀም ይህንን ማስፋት እንደሚቻል ሌላው ማሳያ ነው። በአሁኑ ሰዓት ወደ 5 ሚሊዮን ዶላር እየተጠጋ ነው። በቅርቡ ደግሞ የዲያስፖራ ትረስት ፈንድ ቦርዱ መሰየሙ ቦርዱ ደግሞ የ4 ሚሊዮን ፕሮጀክቶች ይፋ ማድረጉ እነዚህን ተከትሎ ከፍተኛ የሆነ መነሳሳት ይፈጠራል ብለን እናስባለን። ከዚህ በኋላም አሁን ያገኘናቸውን ልምዶች ይዘን የበለጠ አጠናክረን እንሄዳለን። በዲያስፖራ ኢንጌጅመንትም ከሚዲያ ጋር ያለንን ኢንጌጅመንት እንዲሁም ደግሞ ከመንግስት ጋር ከተለያዩ መንግስት አካላት ጋር ያለን ኢንጌጅመንት አጠናክረን እንሄዳለን። በስቴቶች በምናደርጋቸው እንቅስቃሴዎች የስቴት ገቨርነሮቹ፣ የከተሞች ከንቲባዎቹ ለዲያስፖራ ኮሚኒቲ ተገቢ የሆነ ድጋፍ እንዲያደርጉ ስንጠይቅ ነበር። ከዚህ በኋላ አጠናክረን በመቀጠል የጋራ ተጠቃሚነትን አጠናክረን እንሰራ ይሆናል።
የኢትዮጵያ ዳያስፖራ ትረስት ፈንድ መዋጮ 5 ሚሊዮን ዶላር መድረሱን ሰሞኑን በተካሄደው ኢትዮጵያን በዛፍ የመሸፈን ዘመቻ ውስጥ በውጭ ያለው ኢትዮጵያዊና ትውልደ ኢትዮጵያ ተሳትፎን ተናግረዋል።
አድማጮች ይውይይት በፌስቡክ የቀጥታ ስርጭት ላይ ተላልፎ ነበርና በቪዲዮ መመልከት ለምትፈልጉ ወደ ፌስቡክ ገጻችን ጎራ ካላችሁ ታገኙታላችሁ። ከአሜሪካ ድምጽ ራዲዮ ጣቢያ የምትተላለፍላችሁን የሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ተርም እንዲሁ #ቪኦኤአማሪክ ብላችሁ ተከተሉን፣ ተነጋገሩ።
የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ።
አየር ላይ ባጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ሰሎሞን አባተና
ጽዮን ግርማ ነን። ወደ ተከታዩ ዝግጅት መሸጋገሪያ ሙዚቃ እናስደምጣለን። ለኔ ቆላይ ታነሺ ውዲቷ ሙዚቃ አንቺን ስሰማነው መንፈስ የሚነቃ ካንቺ ተለይቼ ጅማ ዩኒቨርሲቲን የተማሪዎች የክርክር ክለብን በተመለከተ ወደ ተደረገ ውይይት እንዘልቃለን።
ወጣቶች በሐሳብ ዙሪያ ለመሟገት የሚያስችላቸውን ክህሎት ለማዳበር እንዲችሉ የክርክር ባህልን እያዳበሩ እንዲያድጉ ያስችላል የተባለ መርሃ ግብር በ14 ዩኒቨርሲቲዎች ተቀርጾ እየተሰራ ይገኛል። መርሃ ግብሩ ኢትዮጵያ በሚገኘው የአሜሪካ ኤምባሲ የተዘጋጀ ሲሆን ባለፈው ፕሮግራማችን ከመቀሌ ዩኒቨርሲቲ ተማሪዎችና አሰልጣኝ መምህራቸው ጋር ውይይት አድርገን ነበር። ዛሬ ደግሞ እስኪ ጅማ እንውረድ። ጽዮን ግርማ ነች ውይይቱን ያዘጋጀችው።
እንግዶቼ ላስተዋውቅ፣ ሶስት እንግዶች ነው የያዝኩት። ዶክተር ኢማም ወርቅነህ በጅማ ዩኒቨርሲቲ መምህር ናቸው። ንጹህ ደጀኔ የአምስተኛ ዓመት የሕክምና ተማሪ ናት። ምናሴ ጌታቸው ደግሞ የአራተኛ ዓመት የሕክምና ተማሪ ነው። ሁሉንም አመሰግናለሁ ፈቃደኛ ሆነው በስልክ መስመራችን ላይ ስለተገኙ። እስቲ ዶክተር ኢማም በጅማ ዩኒቨርሲቲ የትኛው ትምህርት ክፍል ነው የሚያስተምሩት?
በሶሻል ሳይንስ ፋክልቲ ውስጥ ነኝ። ሶሻል ሳይንስ በእንግሊዝኛ ዲፓርትመንት ሊትሬቸር ነው ስፔሻላይዝ ያደረግኩት እና እንግሊዝኛ ነው እያስተማርኩ ያለሁት ማለት ነው።
ይህንን የውይይት ወይም የክርክሩን ክለብን ያቋቋማችሁት እና እንዴት ልታቋቁሙ ቻላችሁ በዩኒቨርሲቲ ውስጥ?
እኛ መጀመሪያውኑም ይሄ ከአሜሪካ ኤምባሲ ከመምጣቱ በፊት እንደ ዩኒቨርሲቲ የትልቅ ቢሮ ነበረን። በዛ ቢሮ አማካኝነት አራት የሆኑ የራሳቸው የሆኑ ክለቦች ነበሩን። አራት ክለቦች ላይ እንንቀሳቀስ ነበር አክቲቭ ሆነን። ከአራቱ ክለቦች አንደኛው የዲስከሽንና የዲቤት ክለብ ነበረ።
የውይይትና የክርክር
አዎ፣ የዛ የውይይትና የክርክር እንትን ክለብ ነበረ። ይሄ ሲመጣ እንግዲህ ይሄንን ነው ወደ ሽፍት ያደረግነው። አንዱን ክለብ ወደ በዚህ በቃ ያጠናክረን መቀጠል ጀመርን። በፊት ጅማ ዩኒቨርሲቲ ውስጥ ክለቦች ነበሩ፣ አራት ክለቦች ማለት ነው።
ምንድን ነው የሚጠቅመው በዩኒቨርሲቲ ውስጥ እንደዚህ ያለ የክርክር ባህልን ማዳበር?
ይገርምሻል አሁን ዩኒቨርሲቲ ውስጥ ምን እንደማስበው ማለት ነው። ከተለያየ አካባቢ የመጡ የተለያየ ባህል ያላቸው የተለያየ አስተሳሰብ ያላቸው ዩኒቨርሲቲ ዛሬ ዘመን ትንሿ ኢትዮጵያ እንደማለት ነው። ከተለያየ የኢትዮጵያ ክፍል ተሰባስበው የሚገኙበት አንድ ትንሽ ኢትዮጵያ ማለት ነው። እና እዛ ውስጥ የተለያየ አቲቲዩድ ስላለ አንድ ኢሹ ስታነሽ ከተለያየ አንጻር ነገሩን አይተው አመዛዝነው የመናገር የመከራከር የመተማመን የማሳመን ባህል እንዳሳድጉ በጣም ይጠቅማቸዋል ማለት ነው። እንደሚታወቀው አንዳንድ ጊዜ ተለያየ ምክንያት የመናገር የመከራከር አቅማችን ትንሽ በጣም የላላና ሰዎች መናገር ራሱ የማይችልበት ደረጃ ደርሰው ነበር። ተማሪዎችም እንደዚህ አይነት ባህልም አልነበረባቸው። ግን አሁን ይችን ነገር ስም እጅግ በጣም ደስተኛ ናቸው። መጀመሪያ አካባቢ ራሱ ሲጀምረው ራሱ አዳራሹ አልበቃን እያለ ተማሪዎች ነበረ ቁመው ሲመለከቱ የነበሩት ማለት ነው። እና ቀርቦ ከማነጋገር አንጻር ከልቸርን ከማስተላለፋ ጋር መልቲፕል የሆነ ማለት የፕሩለር ሶሳይቲ ከመገንባት አንጻር እንደዚህ አይነት ትሬንዶች ለወደፊቱም ቢሆን በየዩኒቨርሲቲዎች ቢለመዱ በጣም 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 አስፈላጊ ናቸው ብዬ ነው የማለው።
ንጹህ እንግዲህ የሕክምና ተማሪ ነሽ። የሕክምና ተማሪ ደግሞ በጣም ብዙ ጊዜን የሚጠይቅና ትኩረት ማድረግን ትምህርት ላይ የሚጠይቅ ነው። እንዴት ወደዚህ ወደ ክርክሩ ክለብ ልትሄጂ ቻልሽ? በምን ምክንያት ተነሳሳሽ? በምን አሰብሽው?
አመሰግናለሁ። በመሰረቱ ክርክር ማለት ሁሌ በየቀን ህይወታችን ውስጥ የምናደርገው ነገር ነው። ሁለት የተለያዩ ሀሳብ ያላቸው አካላት ሀሳባቸውን ለማቀራረብ የሚያደርጉት ሰላማዊ፣ ምክንያታዊ እና በመረጃ ላይ የተመሰረተ ንግግር ማለት ነው። ስለዚህ አንድ ሰው ለህይወቱ ወሳኝ ኮምፖነንት ነው ብዬ ነው የማምነው። ማለት ከሰው ጋር ተነጋግረን መግባባትና ወደ አንድ መስመር መሄድ ካልቻልን ለወደፊቱ ኑሯችንም ለአመራርም ቢሆን የማይመች ሁኔታ ውስጥ እንገባለን። ምክንያታዊነት ሲጠፋ ብዙ ነገሮች ይበላሻሉ ብዬ አምናለሁ። ስለዚህ ከአንቺ የተለየ ሀሳብ ያለው ሰው ሀንድል ማድረግ አለመቻል ትልቅ ስኪል ማጣት ነው ብዬ ስላመንኩኝ ወደ ክርክሩ ክለብ ለመቀላቀል።
ምናሴስ ለአንተ ምክንያትህ ምንድን ነው ወደዚህ ክለብ እንድትገባ?
እንደ አንድ ካምፓስ እንደ አንድ ዩኒቨርሲቲ ተማሪ በተለይም ደግሞ እንደ ሕክምና ተማሪ ላካብቶ የሚያስፈልገኝ ክሬሎ ብዬ ስላሰብኩ ነው ወኔ ጆይን ያደረኩት። እንደ ሕክምና ተማሪ ያው ከፔሽን ከታካሚዎች ጋር ለመግባባት ሕክምና እውቀት ብቻ ሳይሆን እነሱ ጋር ደግሞ የምንግባባበት እነሱን የምናስረዳበት እነሱን ደግሞ በትክክል የምናክምበት ችሎታ ያስፈልጋል እና ክርክር ማለት ሁለት የሚቃረኑ ሀሳቦችን በሰላማዊ መንገድ ንጹህ እንዳለችው መግለጽ ስለሆነ ይህኛውን ችሎታ እኔም ማካበት አለብኝ ብዬ ስላሰብኩ ነው ያደረጉት።
ዶክተር ኢማም እንግዲህ ሁለቱም የህክምና ተማሪዎች ናቸው። የሌሎቹ ተማሪዎች ከየትኛው የትምህርት ክፍል እንደመጡ አላውቅም። እነሱ እንደጠቀሱት ከግላቸው ጀምሮ ይሄ ክርክር ባህል ይጠቅማቸዋል። ይሄ ግን አገራዊ ፋይዳ እንዲኖረው ለምሳሌ በኢትዮጵያ ውስጥ በጣም የማግባባና ሰዎች ተደማምጠው ሀሳባቸውን ሊገልጹ የማይችሉበት ተቀምጠው ሊነጋገሩ የማይችሉበት ጉዳይ የዋነኛው የፖለቲካ ጉዳይ ነው። ከዛ የኢኮኖሚ የማህበራዊ እያለ ይቀጥላል። እና እዚህ ዩኒቨርሲቲ ውስጥ የተጀመረው ጉዳይ ሀገራዊ ፋይዳ እንዲኖረው ተማሪዎቹ ከተመረቁም በኋላ በሀገር ደረጃ ይህንን ባህል በማህበረሰብ ውስጥ ማስረጽ እንዲችሉ የሚደረግ ነገር አለ ወይስ እዛው ትምህርት ቤት ውስጥ እንደ አንድ ትምህርት ክፍል ተማሪዎቹን ለማገዝ የተደረገ ነገር ነው?
እስከ ዛሬ እንደምታውቂው ያው ለብዙ አመታት እንደዚህ አይነት መነጋገር፣ በኮንፊደንስ መከራከር፣ በግልጽ አውጥተሽ መናገር ኖርማሊ ከፖለቲካውም አንጻር ያው አይፈቀድም ነበርም፣ የለም እንደዛ አይነትም አልነበርም። አሁን ግን አንዳንድ ከለውጦች ጋር በተያያዘ መልኩ እነዚህ ነገሮች ጀምረናል። አሁን ግን ይሄ በኢትዮጵያ ደረጃ ያልሽው እስካሁን የተጀመረ ያለ ነገር አይመስለኝም። እኛም እንደ ክለብ ፈቃደኛ ለሆኑ ተማሪዎች ነው ሰርቪሱን ስትሰጥ የነበረው። የእኔን ፍላጎትና የእኔን አስተያየት ከጠየቅሽኝ ይሄ እኔ እንደማስበው ዩኒቨርሲቲ የተጀመረው ወደታችን ወርዶ ወደ ቤተሰቡ እስከ ኢለመንተሪ ድረስ ባህሉ ቢሰፋ እጅግ 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 በጣም ጠቃሚ ነው እላለሁ። አሁን ካለንበት ኢሞሽናል ዓለም ውስጥ አውጥቶ በሪዝን በኢንተሌክት የሚያምን ሶሳይቲ ለማፍራት
በምክንያት
አማራጭ የሌለው መንገድ ነው አሁን የሚመስለኝ እኔ ማለት ነው።
አሁን ያሉት የዩኒቨርሲቲ ተማሪዎች ከየት የተውጣጡ ናቸው? ንጹህ፣ እንግዲህ እንደ አጋጣሚ ሁለታችሁ የሕክምና ተማሪዎች ናችሁ፣ ግን ሌሎቹ የቡድናችሁ አባላት ከየትኛው የትምህርት ክፍል የተውጣጡ ናቸው? ስብጥሩ ምን ይመስላል?
አብዛኞቹ የሕክምና ተማሪዎች ናቸው። በክርክር ቡድናችን ውስጥ እየተሳተፉ ያሉት ግን የተቻለንን አድርገን ሌሎችንም ለማሳተፍ እየሞከር ነው።
እንግዲህ ዶክተር ኢማም አሁን ቀደም ብለው እንደጠቀሱት ይሄ ነገር በአገር ደረጃ ቢስፋፋ በጣም ጠቃሚ ነው። ከመጀመሪያ ደረጃ ጀምሮ በጣም ጠቃሚ ነው ብለዋል እና በአንቺ በኩል እይታሽ ምንድን ነው? የት ድረስ ቢሄድ ይሄ ባህል ለማህበረሰቡ ይጠቅማል ትያለሽ?
ያው እንግዲህ እኔ የትምህርት ፖሊሲ አቀራረጽን ባላቅም፣ ምን መደረግ እንዳለበት ባላቅም፣ ግን ዋና እንደ ሀገር የሚጎለን ክህሎት ይመስለኛል። አንድ ሀሳብ ወደ ጭንቅላትሽ ሲመጣ ክርክር ልታደርጊ ስትይሽ ሀሳብሽን የሚደግፉ ነጥቦችን ታወቂያለሽ። ከዛ ለምን እንዳሰብሻቸው ደግሞ ምክንያት ውስጥ ብለሽ መፈለግ አለብሽ ለእነዛ ነገሮች። ስለዚህ ይሄን ክህሎት ከመጀመሪያው ጀምሮ ልጆች የሚያዳብሩበት ከቋንቋ ትምህርቶች ጎን ለጎንም ቢሆን ይችላል መንገድ ቢፈጠር ለልጆችም እንደ ሀገርም ትልቅ ፋይዳ ሚኖረው ይመስለኛል። ነገሮች ወደ ጭንቅላትሽ የሆነ ሀሳብ ሲመጣልሽ ለምን እንደሆነ ጭንቅላትሽን መልሰሽ እንዲደግፉሽ የሚያደርጉ ሀሳቦችን ማጠንጠን መቻል በጣም ትልቅ ችሎታ ነው ብዬ ነው የማስበው። ያ ደግሞ ከልጅነት ጀምሮ የሚዳብር ነው እንጂ ዋንስ ሰው የሆነ ደረጃ ላይ ከደረሰ በኋላ ትንሽ አስቸጋሪ የሚሆን ይመስለኛል። ስለዚህ ከህፃንነት ጀምሮ እንዲዳብር ከትምህርት ሲስተሙ ጋር ተያይዞ ራሱ ቢኖር የምወደውና ሎጂካል ቲንኪንግ የሚባለውን ነገር ለዜጎቻችን የሚያመጣ መድረክ ወይም ክህሎት ይመስለኛል።
ምናሴ፣ በአንተ በኩል ምን ሀሳብ አለ?
ሁለቱም ለመናገር እንደሞከሩት ያው ዶክተርም እንዳለው ወደ ታች ከኤሌመንታሪ ድረስ ከዛም በታች ያሉት በዚሁ ልምምድ እንዲያድጉና በዚሁ ደግሞ አእምሯቸው የተቀረጸ እንዲሆን በክርክር የሚያምን እንጂ በጥል የማያምን ሰዎች ሆነው እንዲያድጉ በሀገራችን ቢሰራ፣ ወደ ላይም ደግሞ እኛ ካለንበትም ደረጃ ከፍ ብሎ የእኛ ድምፅ በዚህ ልምድ ውስጥ ያለፉ ሰዎች ድምጻቸውን አሰምቶ ስለተለያዩ ድብቅ ናቸው ሰው ማውራት የለበትም ተብሎ ከሚታሰቡት አስተሳሰብ ወጥቶ በእነዚህ ነገሮች ላይ መከራከርና የሁሉም ሀሳብ በመደማመጥና በህግ በሆነ ነገር በብዙ ልክ ባልወጣ ነገር በኖርማል በክርክር በሚባለው ህግ ላይ በተመሰረተ መልኩ ሁሉም የራሱን ሀሳብ ቢያንጸባርቅ ወደ ላይም ወርታችን አሁን ካለንበት ደረጃ የተስፋፋ ቢሄድ ይጠቅማል ሀገራችን ቢያስባሉ።
ውይይቱን የምታደርጉት በእንግሊዝኛ ቋንቋ ነው በአማርኛ ነው? ክርክሩን
በእንግሊዝኛ ቋንቋ ነው።
ዶክተር ኢማም አሳታፊነቱ ምን ይመስላል? በቋንቋ ደረጃ በእንግሊዝኛ መሆኑ
ያው ለመናገር እንደሞከረችው ንጹህ መጀመሪያ ይሄ ፕሮግራም ሲወጣና ትሬኒንጉን አዲስ አበባ ውስጥ ስንመለስ በየፋክልቲው ሂጄ ዲፓርትመንት ሄዶችን በመገናኘት ሳምፕል የሆኑ ተማሪዎችን እንዲሰጡኝ ያደረኩኝ። ከዛ በኋላ ምንድን ያደረኩት በእንግሊዝኛ ሲሆን አንደኛ ፈተና ይኖራል፣ የተለያዩ ተማሪው እያንዳንዱ በየዲፓርትመንቱ ቢዚ ነው። ከዛ በላይ ግን በእንግሊዘኛ መሆኑ ብዙዎቹ እንዲሸሹ ነው ያደረጋቸው። እንደምታውቁት የሜዲሲንና የለው ተማሪዎች የተሻሉ ናቸው። የለው ተማሪዎችም ለብዙ ጊዜ ሞከሩ ቢዚ ሆኑ ቀሩብኝና እንዳልሽው ባክግራውንድ የኤጁኬሽናል ባክግራውንዳቸው የተሻለ የሆኑት የሜዲሲን ተማሪዎች ስለሆኑ እስካሁን ከ65 ተማሪዎች አካባቢ 6 ቀርተዋል። 6ቱም አሁን ኮምፒት እያደረጉና እየተወዳደሩ ያሉት የሜዲሲን ተማሪዎች ናቸው ማለት ነው። እና ክርክሩ በእንግሊዘኛ መሆኑ ብዙ የሌላ ዲፓርትመንት ተማሪዎች በኮንፊደንስ ወይም በወኔ ክርክሩ ላይ እንዳይሳተፉ ያው አሉታዊ ተጽዕኖ አሳድሯል ማለት ነው።
ይህንን ከሚያዘጋጁት ሰዎች ጋር ተነጋግራችኋል? ይህንን ፕሮግራም ከቀረጹት ጋር ወይስ እናንተ ዩኒቨርሲቲው የራሱን እንደገና ሌላ ፕሮግራም መቅረጽ አልቻለም? ይህንን አላሰባችሁበትም?
ኖ ይሄ ኖርማል የስፖንሰር አድራጊው ኢንትረስት መሰለኝ። ማለት በዓለም አቀፍ ደረጃ የተማሪዎች ዓለም አቀፍ በአመት አንድ ጊዜ የሚካሄድ የተማሪዎች የእድገትም ፕሮግራም ያለ ይመስለኛል ኢንተርናሽናል። እና ትሬኒንጉ ላይ ምንድን ያለው ከዛ አሸናፊ የሆነ ኢትዮጵያን ወክሎ እዛ ኮምፒቲሽን ውስጥ ይሳተፋል ስለተባለ ሚዲየም እንግሊዘኛ እንደሆነ እዛው ነው ትሬኒንጉ ላይ የተነገረን ማለት ነው።
አንድ ተማሪ ነው ወይስ ቡድን ነው አሸናፊ የሚሆነው? አሁን ከትምህርት ቤቶቹ ጋር ትቀርባላችሁ፣ ይቀርባሉ ተማሪዎቹ። ከዛ በኋላ ቡድኑ ነው አሸናፊ የሆነው የሚሄደው ወይስ አንድ ተማሪ ነው የሚመረጠው? እንዴት ነው የመጨረሻ ምርጫው የሚሆነው?
እኔ ባለኝ ኢንፎርሜሽን ዩኒቨርሲቲው ነው የሚሄድ። ዩኒቨርሲቲ ነው ኮምፒት እያደረግን ያለ ነው አይደል? እና አሁን ለምሳሌ ጅማ ዩኒቨርሲቲ አንደኛ የሚወጣ ከሆነ ይሄን ወክሎ ነው እንግዲህ ይሄዳል። እኛ ባልሆንም በዚህ ያለኝ ኢንፎርሜሽን ማለት ነው።
ምናሴና ንጹህ ለዚህ ውድድር ወይም ለዚህ ክርክር ምን ያህል ብቁ ነን ብላችሁ ታስባላችሁ? ሌሎችን ዩኒቨርሲቲዎች እናሸንፋለን፣ ለሌሎች ምሳሌ እንሆናለን ብላችሁ ታስባላችሁ? እስቲ ራሳችሁን በምን ላይ ነው የምታስቀምጡት? ጥንካሬዎቻችን ናቸው ብላችሁ የምትሉት የትኛውን ነው? እስቲ ከንጹህ ልጀምር።
እሺ፣ አመሰግናለሁ። ያው ስልጠናችን በጅምሩ ላይ ነው ያለው እንጂ ብዙ እየጨረስነው ነገር አለ ብዙ መናገር አልችልም ለዚህ ሰዓት። ሆኖም ግን ያለን የቡድን ስራ ከግሩፖቻችን ጋር ያለን ተባብሮ የተሻለ ነገር ለማምጣት ያለን ነገር እጅግ የሚመሰገን ነው። እያዳበርን በየሳምንቱ በምናደርጋቸው ንግግሮች ላይ እያዳበርን ያለውን ነገር ሳይ ደግሞ ለውድድሩ በምንቀርብበት ጊዜ በጣም የተሻለ እንደምንሆን ያሳየኛል። ግን አሁን ስልጠናችንን አጠናክረን በመቀጠል የተሻለ ነገር እንደምናመጣ ነው ማምነው። ከቤተሰቦቻችን ጋር ሆነን ማለት ነው።
ምናሴስ በአንተ በኩል?
ያው አመሰግናለሁ። ንጹህ እንደተናገረችው ነው። ገና ያው እንደ ጀማሪነታችን ብዙ ነገር ከኛ ይጠበቃል። ግን ብቁ ለመሆን ዝግጁ ነን ብዬ ማስበው ያው በጣም ዴዲኬትድ የሆነ እና ጊዜውን የሚሰጥ አሰልጣኝ አለን። ተጨማሪም ደግሞ ሁል ጊዜ ጊዜያቸውን የሚሰጡ ትክክል የሚዘጋጁ እና ያው በክርክሩ ተቃራኒ ቡድን ላይ ያሉትም በጣም ትልቅ የሆነ ውድድር ስለሆነ ሁሉ የሚያቀርቡት ራሳችንን ለማስተካከል እና ራሳችንን ዝግጁ ለማድረግ ለሀገራዊ ለሆነ ውድድር እየጣርን ነው። ሪፈቅድ ዝግጁ ናናለን ብዬ አስባለሁ።
ዶክተር ኢማም ሀሳቦቹን እንዴት ነው የምትመርጧቸው? በምን አይነት ሀሳቦች ላይ ነው ክርክር እንዲያደርጉ ተማሪዎቹ የምታዘጋጇቸው?
ሀሳቦችን የምንመርጧቸው ኦልሬዲ የሰለጠንበት ሞጁል ላይ ማአት ማአት የሆነ ርዕሶች አሉ። ከዛ ከሞጁሉ ርዕስ ላይ ምናልባት ከኛ ካለንበት ችግር ጋር ተመሳሳይ ሆኖ ተማሪዎች ከዛ መማር የሚችሉባቸውን ታይትሎች እየመረጥ ነው። ፕሮባብሊ ፋይናል መጨረሻ አዲስ አበባ ሄደን ስንወዳደር ምናልባት ሊመረጡ ይችላሉ ብለን የምናስባቸውን ርዕሶች መጠን ነው እንድንከራከርባቸው የምናደርገው ማለት ነው።
እስቲ ለምሳሌ ምን ምንድን ናቸው?
ለምሳሌ ገቨርንመንት አሁን ሚዲያዎችን መቆጣጠር አለበት የለበትም? እነዚህ ዴቨሎፒንግ ካንትሪስ በማድረግ ላይ ያሉ ሀገሮች በቀጥታ የዌስትን ሞዴል መከተል አለባቸው የለባቸውም ወይ? የሶሻል ሚዲያ ላይ እነዚህ የመሳሰሉ ክረንት ታይትሎች ላይ ከዛው ከሞጁሉ ላይ በመውሰድ ነው እንግዲህ አሁን ለተማሪዎች የሚሰጣቸው።
በጣም አመሰግናለሁ ለሰጣችሁኝ ለዚህ ለአሁኑ ማብራሪያ ተሪማም ወርቅነህን እንደዚሁም ምናሴንና ንጹህን በጣም አመሰግናለሁ በዚህ በአሜሪካ ድምጽ ስም።
እሺ፣ በጣም እናመሰግናለን እኛም።
እሺ።
አመሰግናለሁ ጽዮን። የሰው ልጅና ጨረቃ።
ይህ የያዝነው ወር የአንድ ሰው ትንሽ እርምጃ ለድፍን ሰብዕና ግዙፍ እመርታ የተመዘገበበትና ያ ታሪክም እየተዘከረ ያለበት የግማሽ ምዕተ ዓመት ኢዮቤል ወር ነው። አፖሎ 11 ጨረቃ ላይ አርፋ የሰው ልጅም ጨረቃን ረግጦ የተመለሰበት ወር ነው። ሰለሞን አባተ ከታሪክ አጣቅሶ ኢትዮጵያዊ ሳይንቲስትን ማነጋግሮ ተከታዩን አዘጋጅቷል።
We copy you down, Eagle. Houston, Tranquility Base here. The Eagle has landed.
The Eagle has landed. ንስሯ አረፈች.
ንስሯ አረፈች. ከተልእኮ ቁጥጥር ሚሽን ኮንትሮል የጨረቃ ተጓዥ ጠፈርተኞች ኔል አርምስትሮንግ፣ ባዝ ኦልድሪን እና ማይክል ኮሊንስ ለምድር የመቆጣጠሪያ ጣቢያ የደረሰና በመላው ዓለም የተሰማ ድምፅ ነው።
የአንድ ሰው ትንሽ እርምጃ የስብዕና ሁሉ ግዙፍ እመርታ።
ከ20ኛው መቶ ክፍለ ዘመን እጅግ የገነኑና ብዙ የተሰሙ ብዙም የተባለላቸው እምቅና መሪ አባባሎች አንዱ ነው። ኔል አርምስትሮንግ የጨረቃን አፈር እንደረገጠ ያሰማው ቃል ልክ የዛሬ 20 ዓመት ሐምሌ 13 1961 ዓ.ም ታሪካዊቱ አፖሎ 11 ጨረቃ ላይ ያረፈችበት ዕለት ነው። ሰሞኑንና ለአንድ ሙሉ ወርም ዩናይትድ ስቴትስ ያንን ዕለት እያከበረችና እያሰበች በክብር ታሳልፈዋለች። የአፖሎ 11 ተልኮ ቁጥጥር 8 ቀናት ከ3 ሰዓት ከ18 ደቂቃ ከ35 ሰከንዶች የወሰደ ነበር።
We've just landed in the moon. And the crew shuts down the engine. And now while the world celebrates, my team has to keep working.
Look, አሁን ጨረቃ ላይ አረፍን። የብረራ ቡድኑ አባላት የመንኮራኩራቸውን ሞተር አጠፉ። አሁን ደግሞ በዚህ ተግባር ዓለም ሲፈነጥዝ የኔ ቡድን ግን ሥራውን መቀጠል አለበት። ምክንያቱም ጨረቃ ገጽ ላይ መቆየት ደህንነት ያለው መሆኑን ማረጋገጥ አለብን።
የአፖሎ የጠፈር በረራ ዳይሬክተር ጂን ክራንዝ የሰጡት ቃል ነበር። ልክ ዘ ኢግል ብለው የጠሯት ወይም ነስሪቱ ጨረቃን መርገጧን ሲያበስሩ ከናሳ የተገኘ ድምፅ ነው። ሂውስተን ቴክሳስ የሚገኘው የተልእኮው መቆጣጠሪያ ማዕከል ለመጪ 20 ዓመታት የጠፈር ምልልሶችን ሲመራ ቆይቷል። በ1984 ዓ.ም ያ ታሪካዊ ቦታ ተዘጋ። ቡድኑም ይበልጥ ዘመናዊና ስልጡን ሆኖ ተዘጋጅቷል ወደ ተባለ አዲስ የጠፈር ማዕከሉ ክፍል ተወሰደ። የነበረውን ሁኔታ ክራንዝ ያስታውሳሉ።
So they cleaned up the stuff that was left in the consoles, get rid of the water bottles, Coke cans.
እኔም በየክፍሉ ውስጥ የነበሩ ውድቅዳቂና ቆሻሻውን ሁሉ አጸደው። ጠርሙስና ቆርቆሮን ጠራረኩኝና ወጣሁ። በየቆሻሻ ማጠራቀሚያ የሞላው ምናምንቲን ሁሉ ነበር። በመሰረቱ ይህ ቦታ የታሪካዊ ስፍራ መገለጫ ሊሆን አይችልም።
ሦስቱን ተፈርተኞች አሳፍራ ከነሙሉ ትጥቅና ቅራቅምቦዋ ወደ ጨረቃ የመጠቀችው አፖሎ 11 45702 ኪሎ ግራም የምትመዝን ነበረች። ምድር ላይ የ457 ኩንታል ክብደት የነበራት ናት። ጨረቃ ላይ ስታርፍ ታዲያ በጨረቃ የክብደት ልክ 4932 ኪሎ ግራም ነበረች። ወደ 50 ኩንታል መሆኑ ነው። የጨረቃ የስበት ኃይል ከምድራችን በዚያው መጠን የተዳከመ መሆኑን ያሳያል። አፖሎ 11 ጨረቃ ላይ ለመድረስ በህዋው ውስጥ ወደ 3 የምድር ቀናትን መቅዘፍ ነበረባት። ኮማንደር አርምስትሮንግ እና ቡድናቸው ጨረቃ ላይ በቆዩባቸው የ21 ሰዓት ከ37 ደቂቃ ቆይታቸው የአሜሪካን ባንዲራ ተክለዋል። ከዚያ የቃረሙትን ሁሉ ለቃቅመው ሽታዋ ሳይቀር ከአንድ ሳምንት በላይ የዘለቀው የተልእኮ ቁጥጥር በረራ ሐምሌ 17 1961 ዓመተ ምህረት ሰሜን ፓሲፊክ ውቅያኖስ ላይ ስታርፍ ተደመደመና እነሆ አፖሎ 11 ጉዞዋን ወደ ታሪክ ገጾች ቀጠለች። የአፖሎ ታሪክ እንዲህ ነው። ሁለተኛው የዓለም ጦርነት እንዳለቀ ወደ ቀዝቃዛ ጦርነት የተዘፈቁት ሶቪየት ኅብረትና ዩናይትድ ስቴትስ ከእነርሱ ጋር ተያይዞ ምዕራቡና ምስራቁ ዓለም ትንቅንቅና ፉክክራቸውን በየአቅጣጫው እያጠናከሩ ሲራኮቱ ቆይተዋል። በ1950 ዓመተ ምህረት መስከረም 24 ሶቪየት ኅብረት ስፑትኒክ 1 ብላ የሰየመቻትን መንኮራኩር ወደ ጠፈር ታመጥቃለች። አንድ ሰው ሰራሽ አካል ከምድር ከባቢ አየር ውጪ ተመንጥቆ ሲላክ የመጀመሪያዋ ሆነች ስፑትኒክ። ይህ የስፑትኒክ አንድ የተሳካ ተልእኮ ታዲያ በመላ ዓለም መደነቅና ድንጋጤንም አጣምሮ መፍጠሩ ዛሬ ላይ ይነገራል። ያኔ ሶቪየት ኅብረት ኒውክሌር የጦር መሳሪያዎችን አህጉር ዘለል ወደ ሆኑ የዓለም ክፍሎች ማድረስ የሚችል አቅም እንዳላት በማሳየት በወታደራዊ ብቃት፣ በምጣኔ ሀብት፣ በቴክኖሎጂ ምጥቀት፣ በኃያልነቷ ጠያቂ ያልነበራትን ዩናይትድ ስቴትስን እንደምትገዳደር አሳየች። ያኔ ታዲያ የጠፈር ሽቅድምድሙ ተጀመረ። ፕሬዚደንት ድዋይት አይዘንሃወር የሀገሪቱን ብሔራዊ ኤሮኖቲክስና የጠፈር አስተዳደር ናሳን እንዲፈጥሩ ሰበብ ሆናቸው። የአሜሪካ ሐሳብ ያኔ የሰውን ልጅ ወደ ምድር ምህዋር እናወጣለን የሚል በፕሮጀክት ሜርኩሪ የተመራ የነበረ ቢሆንም ሶቪየት ኅብረት ቀደመችና ዩሪ ጋጋሪንን አምጥቃ ሰውን ከምድር ውጪ ወዳለ ክፍል ለመላክ አሁንም የመጀመሪያ ሆነች። እንደገና ያኔ የአሜሪካ ክብር በእውን በእጅጉ ተነካ። በመጋቢት መጨረሻ 1954 ዓመተ ምህረት በወሩ መሆኑ ነው፣ አሜሪካም የመጀመሪያውን ጠፈርተኛዋን አለን ሼቨርድን የምድርን ግማሽ ይዞር ዘንድ ለ15 ደቂቃ ያህል ጠፈሩ ላይ ብታውለውም የደረሰባትን ቁጭት ውርደት አያካክሰውም። ፕሬዚደንት አይዘንሃወርን የተኩት ጆን ፊትዝጀራልድ ኬኔዲ አለን ሼፈርድ ዘንድ ወደ ሰሜን ፓሲፊክ ደውለው ወዲያው እንኳን ደስ ያለን ቢሉትም አሜሪካ እንዲህ ዝቅ ብላ እንዲህ ተዋርዳ እንደማትቀር ግን ውስጣቸውን እያደማው ያስቡ ነበር።
And no nation which expects to be the leader of other nations can expect to stay behind in this race for space.
አሜሪካ አሁንም የዓለም የበላይ ጣሪያ መሆን አለባት። ግንቦት 17 1953 ዓ.ም ፕሬዚደንት ኬኔዲ ተወካዮች ምክር ቤት ፊት ቀረቡና እጅግ አጣዳፊ ብሔራዊ ጉዳዮች ሲሉ ባሰሙት ንግግር አሜሪካ ጨረቃን እንደምትረግጥ አወጁ። አንዳች አቅምና ህልምም ባልነበረበት መዋቅሮቹና አቅሙን ባልጠነከረበት በጥልቁ የክፍለ ዘመኑ አጋማሽ ነበር ያንን ትዕዛዝ የሚመስል ፕሬዚደንታዊ ንግግር ያደረጉት።
We choose to go to the moon in this decade and do the other things, not because they are easy, but because they are hard.
ወደ ጨረቃ ለመሄድ መርጠናል። ወደ ጨረቃ ለመሄድ መርጠናል። በዚህ 10 ዓመት ውስጥ ወደ ጨረቃ ለመሄድ ሌሎችንም ነገሮች ለመስራት መርጠናል። ቀላል ስለሆኑ ሳይሆን ከባድ ስለሆኑ ነው። ምክንያቱም ያ ግብ ራሳችንን ለማደራጀት አቅማችንና ችሎታችንም እስከምን እንደሆነ እንድንለካ ያስችለናል።
Because that challenge is one that we're willing to accept. One we are unwilling to postpone.
ይፈተና ልንቀበለው የምንፈልገው ነው። ለሌላ ጊዜ ልናሽጋግረው ፍላጎት የለንም። እነንም ሌሎችንም ፈተናዎች ልናልፍ ልናሽንፍ ነው ትልማችን።
And one we intend to win and the others too.
ዛሬ ቤተ መዘክር ከሆነው ከሂውስተኑ የመቆጣጠሪያ ጣቢያ የሰው ልጅ 284472 ኪሎ ሜትር ከፍታ ላይ ለማስቀመጥ ከዘጠና ሜትር በላይ ቁመት ያለው ሮኬት መገንባት ነበረበት። የአንድ እግር ኳስ ሜዳ ያህል የረዘመ ለዚያ አይነቱ የተለየ ይዘትና ባህሪ ያለው የብረት ቅልጥ ያስፈልግ ነበር። ብዙዎቹ አይነቶች ገና አልተፈጠሩም አልታሰቡምም ነበር ኬኔዲ ያኔ እንዳሉት። እጅግ የበረታን ሙቀት መቋቋም የሚችል እስከ ያኔ ታይቶ የማይታወቅ ጫናና መከራን የሚሸከም ትክክለኛነቱ በሰው ልጅ ታሪክ እጅግ የመጠቁ ከተባሉት ሰዓቶች እጅግ የበለጠና የረቀቀ ሮኬት ለማምጠቅ ይዞ ለመጓዝና ለማረፍ ቅንጣት ዝንፍ የማይል የጊዜ መቆጣጠሪያ ያስፈልግ ነበር ኬኔዲ ያኔ እንዳሉት። መምሪያ፣ መቆጣጠሪያ፣ ምግብ፣ ሌላም ሰውን ከመሬት ውጪ ሊያቆይ የሚችል መላ በዚህ ከዚያ ቀደም ተሞክሮ ከማያውቅ ተልእኮ የሰው ልጅ ሲመለስ 40,000 ኪሎ ሜትር በሰዓት በሚሆን ፍጥነት እየከነፈ ወደ መሬታችን ከባቢ አየር ያለ እክል ገብቶ በሰላም ማረፉን ማረጋገጥ ያስፈልግ ነበር ኬኔዲ ያኔ እንዳሉት። እናም አሉ ኬኔዲ፣ እንዲህ አይነቱን ቆፍጣና ተግባር ለማከናወን ደፋር መሆን ያስፈልጋል። ደፋር፣ ብልህ፣ አርቆ አስተዋይ፣ የበጎ ፍሬ አላሚ መሆን ያስፈልጋል። ይህ ቀላል ነበር?
አይ አልነበረም በእውነት።
ኢትዮጵያዊውን የናሳ ሳይንቲስትና የሥራም ኃላፊ ዶክተር ብሩክ ላቀውን በዚህ ዝግጅት ላይ ማብራሪያ እንዲሰጡ ጋብዣቸዋለሁ። እንደ መዝናኛም እንደ ዕውቀት ፍንጣቂም ያዘጋጀንላችሁ የአፖሎ 11 የጨረቃ ጉዞ 50ኛ ዓመትን የሚመለከት ቅንብር ነበር ያደመጣችሁት። በሳይንስና ሕይወት ዝግጅታችን ዶክተር ብሩክን ይዤ መለሳለሁ። ቀደም ሲል ባደመጣችሁት ከአምባሳደር ፍጹም አረጋ መቶኛ ቀን የሥራ አፈጻጸም ላይ የተነሱ ጥያቄና መልሶች አስተያየቶችን የያዘ ሰፊ ቅንብር በፌስቡክ ገጻችን ላይ ይመልከቶ አለ። አምባሳደር ፍጹምን ስቱዲዮአችንም ጋብዘን የእናንተንም ጥያቄዎች ለማስተናገድ ጥረት እናደርጋለን። ለዛሬ ለመሰነባበቻ ሙዚቃ እንጋብዛችሁ።
Tell me to 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 t
ዝግጅታችን ለዛሬ ተጠናቀቀ።
በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
ሰለሞን አባተንን መልካሙን ሁሉ እንመኛለን።
ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና አደሩ።